ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። ይህ መጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስተር አሰራር የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቆልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። ክፍል 7 እናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ ነው።
በአዋሳ ውጥረቱ ቀጥሏል። ሐሙስ ሰኔ 7 ቀን በወያኔ ካድሮች ተገፋፍቶ በተቀጣጠለ የእርስ በርስ ግጭት ከፍተኛ የንብረት ውድመት የደረሰ ከመሆኑ በላይ ቢያንስ አንድ ሰው መገደሉን ከስፍራው የደረሰን መረጃ ይጠቁማል። የሟቾችን ቁጥር ሊጨምር ይችላል የሚል ስጋት አለ። በከተማው የሚኖሩ የወላይታ ተወላጆች የደረሰባቸውን በደል በመቃወም ከፍተኛ ሰላማዊ ሰልፍ ማካሄዳቸው ተነግሯል። በሰልፉ ላይ ሲያሰማችሁ ከነበሩ መፈክሮች መካከል በተለያዩ የአገሪቱ ክፍል መሞታችን ይብቃ፣ ለአንድነት ብለን ዝም ባልን ስቃያችን በዛ፣ ከዚህ በኋላ የመጣውን ለመቀበል ዝግጁ ነን የሚሉ መፈክሮች የሚገኙበት መሆኑ ታውቋል። ሰሞኑን በየቦታው ተከስተው የነበሩ ብሔረሰብን መሰረት ያደረጉ ግጭቶች በወያኔ አርነት ትግራይ ካድሮች ሆን ተብለው የተሸረቡ መሆናቸው ሲታወቅ፣ የአገዛዙን ተንኮል የተረዳው ህዝብ በየቦታው ሴራውን እየተቋቋመ ይገኛል። የኮሌራ በሽታ በአፋር አካባቢ በተለያዩ ከተሞች የገባ መሆኑን የወያኔ የጤና ጥበቃ ሚኒስቴር ገልጿል። ካለፈው መጋቢት ወር ጀምሮ በሚሌ በዱብቲና ባሳይታ ከተሞች 447 ዜጎች በበሽታው የተለከፉ መሆናቸው የተዘገበ ሲሆን አራት ሰዎች ደግሞ ሕይወታቸውን ማጣታቸው ተገልጿል። በሽታው ሊከሰት የቻለው በንጽህና ጉድለት ነው የተባለ ሲሆን የዝናቡ መጨመርና ንጽህና የተበከለ የጎርፍ ውሃ መበራከት በሽታውን ያባባሰው መሆኑ ታውቋል። የአረና ትግራይ የህዝብ ግንኙነት ኃላፊና ለታቀደው ሰልፍ በህዝብ ውስጥ ቅስቀሳ ሲያደርጉ የነበሩ ሌሎች የፓርቲው አባላት በወያኔ የጸጥታ ኃይሎች ለተወሰነ ጊዜ ታስረው የተፈቱ መሆናቸው ተነግሯል። ከጥቂት ቀናት በፊት የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርሱን ስምምነት ለመቀበል የወሰደውን ውሳኔ በመቃወም ፓርቲው ቅዳሜ ሰኔ 9 ቀን በመቀሌ ከተማ ሰልፍ መጥራቱ ተገልጿል። በዚህ ባለፈውና በያዝነው ሳምንቶች በትግራይ በኢሮብ በአህዋን ከተማ እንዲሁም በባድሜ በአዲ ጸጠርና በአዲግራት ከተሞች የተቃውሞ ሰልፎች ሲካሄዱ መቆየታቸው መዘገቡ ይታወሳል። በተለያዩ የሶማሌ አስተዳደር አካባቢዎች ባሉ ከተሞች ከኢድ ሰላት በኋላ የአብዲ አሊን አገዛዝ በመቃወም የተቃውሞ ሰልፍ የተደረጉ መሆናቸውን ምንጮች ለማወቅ ተችሏል። በሰላማዊ ሰልፍ ላይ ፍትህ እንፈልጋለን፣ የአብዲ አሊ አገዛዝ ይወገድ፣ ሁሉም እስረኞች ይፈቱ የሚሉና ሌሎች መሰል መፈክሮች ሲሰሙ እንደነበር የአይን እማኞች ተናግረዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰሞኑን በየመን የሆዳይዳን ወደብ ሙሉ ለሙሉ ለመቆጣጠር ጥረት ሲያደርግ የነበረው በሳውዲ የሚመራው ጥምር ኃይል የሁቱ አማጽያን ባጠመዱት ቦምብ ከፍተኛ ጉዳት የደረሰበት መሆኑን የየመን ባለስልጣኖች ገልጸዋል። የሁቲ አማጽያን በሆዳይዳ አውሮፕላን ማረፊያ ዙሪያ ሰፊ ቦታ በመሬት ውስጥና በመንገድ ላይ ያጠመዷቸው በሺ የሚቆጠሩ ቦምቦች በመፈዳንታቸው ጥምር ኃይሉ ከፍተኛ ጉዳት የደረሰበት መሆኑ ታውቋል። የየመን ባለስልጣኖችና የሆስፒታል ኃላፊዎች ጉዳት የደረሰባቸውን የጥምር ኃይል አባላት ብዛት ትክክለኛ ቁጥር ለመናገር ባይሹም 95 ከመቶ የሚሆነው ጉዳት የደረሰው በተቀበረው ፈንጂ መሆኑን ተናግረዋል። በአሁኑ ወቅት አውሮፕላን ማረፊያውን ለመያዝ የጥምር ኃይሉ ሲያደርግ የነበረው ጥረት የተገዳ መሆኑ ሲታወቅ፣ የአሜሪካና የፈረንሳይ እርዳታም በወቅቱ ያልደረሰ መሆኑ ተነግረዋል። በሌላ በኩል ሁማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት ባሰራጨው መግለጫ በጦር ኃይል ሊቆጣጠር የሚችል ማንኛውም ወገን ለሰላማዊ ሰዎች የሚተላለፈውን እርዳታ የሚያሰናክል ከሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ እንዲጥልበትም አሳስበዋል። ሁማን ራይትስ ዋች በተጨማሪ በሳውዲ የሚመራው ኃይል የሰላማዊ ሰዎች መብት በመርገጥ በተደጋጋሚ የተወነጀለ ስለሆነ ወደቡን ተቆጣጥሮ የለመደውን የሚደግም ከሆነ ምክር ቤቱ ጠንከር ያለ እርምጃ ወሰድ አለበትም ብሏል። የኡጋንዳው ፕሬዝዳንት ዮሪ ሙሶቪኒ በቅርቡ ከስልጣናቸው ያነሷቸው የፖሊስ አዛዥ ጀነራል በቁጥጥር ስር እንዲውሉ ያዘዙ መሆናቸው ተነግሯል። የኡጋንዳ ወታደራዊ ተቋም ባወጣው መግለጫ ጀነራሉ በካምፓላ በወታደራዊ ጦር ሰፈር ውስጥ መታሰራቸውን ገልጿል። ጀነራሉ የሙሶቪኒ ታማኝና የቅርብ አገልጋይ በመሆን ለረጅም ዓመታት በስልጣን ላይ የቆዩ ሲሆን ተቃዋሚዎችን ለማፈን ሲወስዱት በነበረው የጭካኔ ተግባር ሚስተር ቲርጋዝ የሚል ቅጽል ስም የተሰጣቸው መሆኑ ይታወቃል። ከቅርብ ጊዜ ወዲህ በርካታ ወታደሮች የጀነራል ካሌ ታማኞች እየሆኑ በመምጣታቸው በፈንቅለ መንግስት ሊሞክሩ ይችላሉ የሚል ስጋት ያደረሰባቸው ሙሶቪኒ ከኃላፊነት እንዲነሱ ማድረጋቸው ይታወሳል። በአስቸኳይ እንዲታሰሩ የተደረገበት ምክንያት ግን ምን እንደሆነ አልተገለጸም። ለዛሬ ያለን ዜና በዚሁ ተጠናቀቀ።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 7 ፍሬወት አንተነህ በሰጣት ትንሽ ወረቀት ላይ የተጻፈውን አነበበችው። እንደ ከባድ ተውኔትም ደጋገመችው። ማምሻዋን ሁሉ በሐሳቧ የሚመጣባት እሱ ነው። ዴሞክራሲያንም በፍቅር አነበበችው። የተኛችው በጊዜ ነው። እንቅልፍ ግን ሊወስዳት አልቻለም። ተነሳችና አንተነህ የሰጣትን መጽሐፍ ማንበብ ጀመረች። የመጽሐፉ ርዕስ እናት ይላል። ደራሲው ማክሲም ጎርኪ ዕውቁ የሩሲያዊ ደራሲ ነው። አሁንም በተከታዩ ቀን ስለሚጠብቃት ቀጠሮ ስታወጣና ስታወርድ ሐሳቧን ሰብስባ ማንበብ አልሆነላትም። ማንበቡን ተወችው። ሌሊቱ መንጋቱ ስለማይቀር እንደምንም ነጋ። ጠዋት ካልጋ ስትወርድ ሌሊቱ የቱንም ያህል ቢረዝም ቀኑ መምጣቱ የማይቀር ነው የሚል የማን እንደሆነ የማታውቀው አባባል በአእምሮዋ ውስጥ እየተመላለሰ ነበር። የምትለብሳቸውን ልብሶች አዘጋጀች። ሰዓቷን የምትመለከተው በየደቂቃው ሆነ። የቀጠሮው ሰዓት አልደርስ እስኪላት ቸኮለች። ጽሑፉን በቃሏ መያዟን ለመጨረሻ ጊዜ አረጋገጠችና ትንሿን ወረቀት በጫጭቃ መጸዳጃ ውስጥ ጨመረች። ስትጨምረው ልቧ ድው ድው አለባት። ቢጠፋብኝስ ብላ ስለሰጋች ያቺ አጭር ቃል ይህን ያህል ማሳሰቧ በጣም ደነቃት። በሐሳቧ ጠይም ረዘም ያለ ራንግለር ሱሪ የለበሰና ፈርጠምጠም ያለ ሰውነት ያለው ኮስታራ ወጣት ይታያታል። ከልጁ ጋር ተገናኝተው አብረው እየሄዱ የሚጠይቃትን ትመልሳለች። የሚያወራላት ሁሉ አዲስ ነገር እየሆነባት የሚከብዳትም ይመስላታል። ይህንኑ ስታውጠነጥን ሰዓቱ ደረሰና ለቀጠሮዋ ወጣች። ከተባለው ሰዓት በአምስት ደቂቃ ቀድማ ቀጠሮ ቦታ ደረሰች። ጊዜው የምሳ ሰዓት በመሆኑ መንገዱ በሰዎች ተጨናንቋል። ቾኪ ባርም ጢቅ ብሎ ሞልቷል። ጭንቅ አላት። በዚህ ሁሉ ሰው መሃል እንዴት መገናኘት ይቻላል? አለች ለራሷ። ልክ የቀጠሮ ሰዓት ሲሞላ በግራ እጇ አውራ ጣትና ሌባ ጣት በያዘችው መፋቂያ ጥርሷን መፋቅ ጀመረች። የቀኝ እጇን ሱሪ ኪሷ ከተተች። ልቧ በመጠኑ መታች። አለባበሷን ተመለከተችው። በፍጹም አልተሳሳተችም። የለበሰችው ጃኬትና ሱሪ ወንድ ቢያስመስላትም ረጅም ጸጉሯ ሴትነቷን ይናገራል። በድንገት ትከሻዋን ሰው ነካት። በፍጥነት ዞር አለች። መፋቂያሽ ኬት ተላከልሽ? አላት እጁን ለሰላምታ እየዘረጋ። ደንገጥ ብላ እጇን ከኪሷ ወጣችና ከጃማይካ ብላ ጨበጠችው። ከልጁ ጋር ተያይዘው ቁልቁል ወደ ካዛንቺስ ሄዱ። በቀስታ ፊቱን በደንብ አየችው። በግምቷና በልጁ መልክ መሃል ያለው ልዩነትን ስትመለከት ፈገግ አለች። በሐሳቧ የሳለችው ምስል ከልጁ መልክና ቁመና ጋር በፍጹም አይመሳሰልም። ልጁ በቁመቱ ከሷ ብዙም የማይበልጥ ሲሆን አጭር ወንድ የሚባል አይነት ነው። በእድሜም ቢሆን ብዙም ይራራቁ አይመስሉም። ፊቱ ክብ ነው። ትንሽ አፍንጫውም ለፊቱ ተመጥኖ የተሰራ ይመስላል። የተበጠሩ የሚመስሉ ቅንድቦቹ ለትላልቅ አይኖቹ ልዩ ውበት ሰጥተዋቸዋል። ጺም ወረር ያደረጋቸው ጉንጮቹ የቀይዳማ ቆዳውን ጠይም አስመስሎታል። ከአንደበቱ የሚፈልቁት ቃላትና የንግግሩ ብስለት አስደነቃት። አንተነህን አስታወሳት። በመሃላቸው ያለውን የፖለቲካ ብስለት ርቀት እያሰላሰለች ተገረመች። የሚናገረውን የሸመደደው ይመስላል። ፈጣን ነው። አይኖቹ አካባቢውን የሚቆጣጠሩበት ልዩ ስልት አላቸው። ለሷ የሚያደርገውን ገለጻ ሳያቋርጥ ዙሪያ ገባውን የመቃኘት ችሎታውን አደነቀችለት። በዲዝኒላንድ መዋለ ሕፃናት በር ላይ አልፈው ቁልቁል ወረዱና ወደ ግራ ታጠፉ። አሁንም እንደገና ቁልቁል ደግሞ ወደ ግራ ታጥፈው በታንዛኒያ ኤምባሲ በር ላይ ወደ ኡራኤል ቤተክርስቲያን አቀኑ። በተወሰኑ ሰዓታት ውስጥ የቆዩ ጓደኛሞች መሰሉ። አልፎ አልፎ እጇን ያዝ፣ ትከሻዋን አቀፍ እያደረገ ኡራኤል መብራት አጠገብ ሲደርሱ ቀጠሮ ሰጥቷት ተለያዩ። ወደ ቤት ስትመለስ ተመቸውም ጊዜ ለየት ያለ ስሜት እየተሰማት ነበር። በህይወት ለመኖሯ ታላቅ ምክንያት እንዳገኘችለት ቆጠረችው። ተፈጽመው የሚገባትና ከርሷ ህይወት የሚበልጥ ዓላማ ያላት ሰው መሆኗ ዘልቆ ታወቃት። ይህን ኃላፊነት የመወጣት ጥንካሬና ጽናት እንደሚያስፈልጋትም ለራሷ ነገረችው። ፍሬወት ማታ እንጀራ ለመጋገር ስትዘጋጅ በደመነፍስ ነበር። ሁለንተናዋን የተቆጣጠረው የቀን ቆይታዋን ማሰላሰል ነበር። ታናሽ እህቷም የሚስጠራት በፍጹም አልሰማችም። ፍርዬ ዛሬ የሆነ ነገር ከጥሞሻል አይደል? አለቻት አጠገቧ መጣ። እንዲያውም ምን አየሽ? አለቻት ደንገጥ ብላ። እንኳንስ ለኔ ከሩቅ ለሚያውቀሽም ግልጽ ነው አለቻትና ትታት ወጣች ሚሚ። ጥቂት ቆይታ ደግሞ ተመለሰችና ፍሬ ሳልነግርሽ ስራ ጀመርኩ አለቻት። አትይኝም አለች ፍሬ ያልጠበቀችው ነገር ሆኖባት። በእውነት ጀምሬያለሁ አለች ሚሚ እያስተማመነች። የት አለች ፍሬወት ግራሞቷ ሳይለቃት። አገር አስተዳደር አለች ሚሚ ተረጋግታ። ሚሚና ፍሬወት ለሆቴል የሚቀርበውን እንጀራ በተራ ይጋግራሉ። እናታቸው በእንጀራ ጋገራ ውስጥ በፍጹም መግባት እንደሌለባቸው ተነጋግረውና ተራ አውጥተው ያለ ምንም ትዕዛዝ ኃላፊነታቸውን ይወጣሉ። ፍሬወት የዕለቱ ተረኛ መሆኗን ስታስብ ለሥራ የሚያስፈልጋትን ዝግጅት ጨራረሰችና አንተነህ የሰጣትን መጽሐፍ ይዛ ጋገራዋን ጀመረች። መጽሐፉን የምታነበው እንጀራ አስፍታ እስኪበስል ባሉት ደቂቃዎች ነው። መጽሐፉ በጣም መሰጣት። እንጀራውን ከምታወጣበት ደቂቃ አለፍ ማለት ስላበዛች እንጀራው እንደ ወትረው ቆንጆ መሆን አልቻለም። የጀመረችውን ምዕራፍ ጨርሳ ማቋረጥ እንደሚኖርባት ወሰነች። ምዕራፉን ለመጨረስ ወደ ንባቡ አድልታ ኑሮ የእንጀራው መውጫ ካለፈ ቆይቷል። እንጀራው በጣም ደረቀ። አውጥታ ለብቻ አስቀመጠችው። ምጣዷን በደንብ አሰሰችና ቀዝቀዝ እንድትል ኤሌክትሪኩን አጠፋችው። በድጋሚ አሰሰችና ሊጡን አስፍታ በሰዓቱ ከፍታ ጥሩ እንጀራ አወጣች። ምጣዱ ስለተስተካከለላት ደስ አላትና በፍጥነት መጋገሯን ቀጠለች። ጥቂት እንጀራዎች እንደጋገረች ድንገት መንፈሷ ወደ መጽሐፉ ሂዶ ኖሮ ሳታስበው ከባለ ታሪኳ እናት ጋር በአይነ ህሊና ተጓዘች። ጸጉሯ ጥቁርና ወደ ግንባሯ ደፋ ያለ ረጅምና ከትከሻዋ ጎንበስ ያለች ጎስቋላ እናት ጋር በሐሳቧ ሄደች። መጽሐፉን እንደገና አነሳችው። ያች እናት ልጇ ከሚያንቀሳቅሰው የሰራተኞች አመጽ ውስጥ ቀስ በቀስ እንዴት ልትገባ እንደቻለች፣ ልጇን በስስት አይን እያየች መክሳት መጠውለጉ እያሳሰባት ስትጨነቅ፣ የባለ ታሪኳ እናት ልጅና ጓደኞቹ ምስጢራዊና የተከለከሉ መጻሕፍትን ሊያነቡ ሲሰባሰቡ የነበረውን ሁኔታ፣ ውይይትና ክርክራቸውን፣ ስለ መጻሕፍቶቻቸውና ጋዜጦቻቸው፣ በውይይቱ ለመሳተፍ ወደዛ ወደ ሰራተኞቹ ሰፈር ስለሚመጡት ልጃገረዶች አነበበች። ራሷን በባለ ታሪኮቹ ሩሲያውያን ቦታ አድርጋ ስሜታቸውን ተጋራች። ልክ እንደነሱ እሷም ጨለማን ተገን አድርጋ በድብቅ ስብሰባ መሳተፍ እንደሚጠበቅባት አሰበች። አብረዋት እንዲሰሩ የተመደቡትን አባላት ገና ባትተዋወቃቸውም በአይነ ህሊናዋ አየቻቸው። ወደፊት የሚሰሩት ሥራ ሁሉ ታያት። መጽሐፉን አስቀምጣ ደሞ እንጀራውን አወጣች፣ አሰሰች፣ አሰፋችና ከደነች። እጇ ሳይታዘዝ መጽሐፉን እንደገና አንስቶ ማንበብ ቀጠለች። የባለ ታሪኳ ሩሲያዊት እናት ልጅ በፖሊስ ተይዞ ወደ እስር ተጣለ። እሱ ሲታሰር ይበተን የነበረው ጋዜጣ ከተቋረጠ ወንጀሉ ሁሉ በልጇ ላይ እንደሚደፈደፍ በመረዳቷ የልጇን ዕዳ ልታቃደልለት በማሰብ በህቡ የሚበተነውን ጋዜጣ ለመበተን ወሰነች። ባለ ታሪኳ ሩሲያዊት እናት ለፋብሪካው ላባደሮች ምግብ የመሸጥ ፈቃድ ጠይቃ ሲፈቀድላት የሚበተነውን ጋዜጣ ከልጇ ጓደኞች ተረክባና ሸሽጋ ወደ ፋብሪካው ግቢ በማስገባት ውስጥ ላሉት ጓዶቻቸው ማሰራጨት ጀመረች። ጋዜጦቹ እንደገና መበተን ቀጠሉ። በልጇ ላይ የነበረው ትኩረትም ረገበ። ብቻ በሐሳቧ እልም ጭልጥ ብላ ሄዳ እንጀራ እየጋገረች መሆኗንም ረስተዋለች። የተሰፋው እንጀራ እርር ብሎ ምጣዱ ጭሶ ቤቱ ታፍኗል። ከሐሳቧ የባነነችው ሲያስላት ነው። ምጣዱን እንዴት እንዳጠፋችው አልታወቃትም። ክዳኑን በደመነፍስ ክፍት ስታደርገው ትንፋሹ እጇን ሲለበልባት ለቀቀችው። ለእጇ መቃጠል ብዙም ቦታ አልሰጠችውም። ውሃ ምጣዱ ላይ አፈሰሰችበት። ብቻ ተንደፋደፈች። ጭሱ እናቷ የተኙበት ድረስ ዘልቆ ኖሮ ከመኝታቸው ተነስተው ገርበብ ያለውን መዝጊያ በርግደውት ገቡ።
አፈር በሆንኩት ልጄን ገደልኳት ብለው ጮኹ። እማ ደህና ነኝ እያለች ልታረጋጋቸው ብትሞክርም መረጋጋት አልቻሉም። እንደምንም አድርጋ እንዲቀመጡ አስገደደቻቸው። እሳቸውን እያስቀመጠች ደግሞ ባለታሪኳ እናት ትዝ አለቻት። ከብዙ ደቂቃዎች በኋላ እናቷ እንደምንም ወደ ራሳቸው ተመለሱና ተመስገን ተመስገን አምላኬ እያሉ ራሷን እያሻሹ እንቅልፍ ጣለሽ አሏት። በመጨረሻ እንጀራውን ጋግራ ለመጨረስ እንደምንም እናቷን አሳመነችና ወደ መኝታቸው እንዲሄዱ አደረገች። ምጣዱ የተቃጠለው መጽሐፍ ስታነብ መሆኑን ግን ለእናቷ አልነገረቻቸውም።
እንደተለመደው ከጧቱ 12 ሰዓት በሰፈሩ ውስጥ ባለው ትንሽ ሜዳ ላይ የአካል ብቃት እንቅስቃሴያቸውን ለማድረግ ወጣቶቹ ተሰባስበዋል። ጥቂት ዱብ ዱብ ብለው ወደ እግር ኳስ ጨዋታቸው ገቡ። አሁን ጨዋታቸው ረጅም አይደለም። ጥቂት ከተጫወቱ በኋላ ሁሉም ወደ ዕለታዊ ተግባሩ ለመሄድ ሰዓቱን ማየት ይጀምራል። ሰዓት ማየት ሲደጋገም ይግባባሉ። ጨዋታው ይቋረጥና ወዲያው ወደ የቤታቸው ወደ ዕለቱ ተግባራቸው ይሄዳሉ። ሰሞኑን በየወጣት ማህበሩና በየሰፈሩ የሚደረጉት የፖለቲካ ውይይቶች ተሟሙቀዋል። ድርጅታዊ አቋምን ለማጠናከር፣ ጽንሰ ሐሳባዊ ብቃትን ለማጎልበት የሚደረጉት ውይይቶች ጊዜና ቦታ አይወስናቸውም። ብቻ ወጣት በተገናኘበት ጊዜና ቦታ ሁሉ የሚነሱት ክርክሮች ፖለቲካዊ ይዘት ያላቸው ናቸው። በቅርቡ የተጀመረው አብዮታዊ መድረክ የተሰኘው የሬዲዮ ፕሮግራም ደግሞ ለዚህ ከፍተኛ አስተዋጽኦ አበርክቷል። የአንድ አካባቢ ወጣቶች ስብስብ ብለው ፕሮግራሙን እየሰሙ ይወያዩበታል። ውይይቱን የበለጠ ለማጎልበት በርዕሶቹ ላይ ተዘጋጅቶ የሚመጣ ሰው ይመደብና እንደገና ውይይቱ ይቀጥላል። የሬዲዮ ፕሮግራም እንደ መነሻ ይሆንና በወጣቶቹ ለውይይት የሚቀርቡት ግን እጅግ በርካታ ርዕሶች ናቸው። በርዕሶቹ ላይ የመዘጋጀቱን ኃላፊነት የሚወስዱት በየተራ ነው። በላይሁን ታዲያ የሚያቀርበው ትንታኔ ጠንካራና ሰፊ ነው። ለተጠየቀው ጥያቄም መልስ አጥቶ አያውቅም። ስለዚህም ጓደኞቹ ሌኒን ብለው ይጠሩታል። እንደተለመደው ለሚቀጥለው ቀን ውይይት ዴሞክራሲ በሚል ርዕስ ላይ መዘጋጀት ስለነበረበት በላይሁን ሌሊቱን ያሳለፈው እንቅልፍ የሚባል ሳይወስደው ነው። በእርግጥ የበላይሁንን ጊዜ የወሰደበት ዝግጅቱ ብቻ አይደለም። ችላ ይለው የነበረ ስሜቱ ሰሞኑን አስቸግሮታል። የሚደረጉት ውይይቶች ከፍርዬ ጋር ረዘም ላለ ጊዜ አብሮ የመሆን አጋጣሚን ቢፈጥሩለትም ከውይይት የዘለለ አብሮነት ሊኖራቸው ግን አልቻለም። ከፖለቲካ ውይይትና ከቤተሰባዊ ወሬዎች ያለፈ ጉዳይ ለማንሳትም አልተመቸውም። በላይሁን ለስንት ጊዜ ስለ አንተነህ ሊጠይቃት እየፈለገ እንዳልሆነለት ሲያስብ ይገርመዋል። ብዙ ጊዜ ከሌሎችም ጋር ሆነ ለብቻው የዘመቻ ወሬ ተነስቶ ቢጫወቱም በየትኛውም አጋጣሚ ሊያነሳው ደፍሮ አያውቅም። እርሷም አንስታ አታውቅም። ብቻ ፍርዬ ደስተኛ ነች።
كسفر وطا مالت امتازو ترالج انام يترال ترال كان تنگا يگناني هون يلنا راسو نيطيقال عندان دي راسو نيتازبال ين تياكي فريل متيق انديت اندي لكبدن يچلال يلال لراسو جن بفصو مال دفرم ونيتوش دغمو يبلت انتي ودات اياد الرغوتنو ياج بوليتيكا يميت مات فريوت زاري يالات يبوليتيكا فسلت يدن قوال يمت سنزراتشو استيايتوش ينققروا لزا يما سامن چلوتوا يميارفو بات عينوش بچا كلوم يالون فكري چمر بطال فكرون ديگل سلات جن هالچالم የሌሊቱን አብዛኛውን ሰዓት በዚህ ሁኔታ ሲብሰከሰክ አድሮ ነው ጧት ወደ ስፖርት ሜዳው የወጣው። እንቅልፍ ያላገኙ አይኖቹ በደንብ አልተገለጡም። ስፖርቱን እንደነገሩ ሰራና ወደ ቤት ተመለሰ። አሁንም በመንገዱ ላይ ስለ ፍሬ ማሰቡን አልተወም። ተመልምላ ይሆን አለና ራሱን ጠየቀ። መሆን አለበት እንዴት ላትመለመል ትችላለች? አንተ ለመቼም ከኛም ቀደም ያለ ተሳትፎ ያለው ነው የሚሆነው። ዘመቻ ያሉ ፍሪዬ ስላንተ ነው የፖለቲካ ብስለት የጻፈችለት ትዛለው። ወደ ቤት ሲመለስ ፍሬዮት መጽሐፍ እንዲሰጣ ጠይቀው እንደነበር ትዛለው። እቤት ገብቶ ምንም ሳይቆይ መጽሐፉን ፈለገና ይዞላት ሄደ። ፍሪዬን ደጅ ፊቷን ስትታጠብ አገኛት። የላስ ቀምጥልሽ አላት። ከሰላምታ በኋላ ጠረጴዛ ላይ አርገው አለችውና መታጠቧን ቀጠለች። በላይሁን እንዳለችው መጽሐፉን አስቀምጦላት ተመለሰ። በእናትህ በላይ ቁርስ አብረን እንብላ አለችው ካጎነበሰችበት ቀና ብላ። የበለጠ ውብ ሆና ታየችው። አልተደረደረም ተመልሶ ወደ ቤት ገባ። እማዬም ሰላም አትላትም እንዴ? ደሞ እኔ ፍቴን እስከማደራርቅ ቁርስ ይዘና አለችና ትዛዝ ሰጠችው። ቁርሳቸውን አብረው በሉ። እየበሉ እንደወጥሯቸው ብዙ አልተጫወቱም። በላይሁን ከተጫጫነው ስሜት አልወጣም። አንተ ልጅ ይህን ቁጭ ብሎ ማደር መቀነስ አለብህ። ዛሬ እንቅልፍ እንዳልጠገብክ ታስታውቃለህ። ከድሉ በፊት እንዳትሞት ያሰጋል። እሺ ምን ተብሎ ታሪክ ሊሰፈር ነው? ሲያነብ ነው ሲታገል ሞተ ተብሎ ነው የሚጻፈው አለችው። አልመለሰላትም። ምን ተአምር ይሆዴን በነገረሽ? ባንቺ የተነሳ ማንበብም እያቃተኝ መሆኑን ብታውቂ ምን ይሰማሽ ይሆን አለ በሆዱ። ብዙም ሳይቆይ ፍሬህይወትን ተሰናብቷት ወጣ። ፍሬህይወትና ቅዱስ የኮድስሙ ነው በተደጋጋሚ ተገናኝተዋል። ከሌሎቹ የኮሚቴ አባላት ጋርም አስተዋውቋታል። በሳምንት አንድ ቀን እየተገናኙ ሰፋ ያለ ሰዓት አብረው የሚቆዩበት ቦታ ተመቻችቷል። በስብሰባቸው ጊዜያት ድርጅታዊ ጉዳዮችን ይነጋገራሉ። ንድፈ ሐሳባዊ ውይይቶች ይካሄዳሉ። የተግባር ሥራዎችን ያከናውናሉ። ቅዱስ በጣም አንባቢ ነው። ይህንን ልምዱን በሚገባ አስተላልፎላቸዋል። ብዙ ከመናገር ይልቅ ማዳመጥ ይችልበታል። አዳምጦ መልስ ከመስጠትም ወደ ኋላ አይልም። በአጠቃላይ ድንቅ መሪ ነው ቅዱስ። አብረውት ለሚሰሩት መልካም ምሳሌ፣ በድርጅታቸው ላይ ያላቸውን እምነት እንዲያጠናክሩ ትልቅ አስተዋጽኦ አበርክቷል። ለድርጅታቸው የሚገባውን ወርሃዊ መዋጮ ለመክፈል አስተዋሽ አያስፈልጋቸውም። ድርጅታቸውን ለማጠናከር የሚገባውን ሁሉ ከማድረግ ወደ ኋላ የሚል የለም። ማናኛቸውም የግል ገቢ የላቸውም። ከቤተሰብም እንኳ በቋሚነት የሚሰጥ የኪስ ገንዘብ አያገኙም። ግን እንደምንም ብለው በምንም መንገድ ያገኙትን ሳንቲም አጠራቅመው አሮጌ ልብሶችና ጫማዎቻቸውን ሸጠው ያገኙትን ለድርጅታቸው መስጠት ከምንም በላይ ያረካቸዋል። እርስ በርሳቸው ያላቸው መተሳሰብ ልዩ ነው። አንዳቸው ለሌላው ህይወታቸውን እንኳ ቢሆን እስኪሰጡ ድረስ ፍቅራቸው የተነከረ ነው። ከቅዱስ ጋር ብዙ ጊዜ አብረው ሰሩ። ህይወቱን ለዓለማው አሳልፎ ከመስጠቱ ባሻገር አሳቢነቱና አዛኝነቱ ፍሬህይወትን ያስደንቃታል። ከቅዱስ ጋር ማንኛውንም ድርጅታዊ መልእክት ለመለዋወጥ ችግር የለባትም። በእያንዳንዱ እንቅስቃሴ ይናበባሉ። ቅልጥፍናው ከምትጠብቀው በላይ ነው። ከእርሱ ጋር ስትሆን ማንም በሌላ መልኩ እንደማይጠረጥራት ስለምታምን ሰውነቷ ይዝናናል። እያደር ትግሉ እየጠነከረ መስዋዕትነቱም እየተበራከተ ሄደ። በአንድ ሜይዴይ ሰልፍ ላይ የተከፈለው መስዋዕትነት ግን አስደንጋጭ ነበር። 1968 ዓመተ ምህረት ሚያዚያ 23 ቀን ከሰዓት በኋላ አቧሬ ላይ የተካሄደው ሰልፍ እጅግ ደማቅ ነበር። መዝሙር ይዘመራል፣ መፈክሩ ይወርዳል፣ ባነሩ ይውለበለባል፣ ወረቀቱ ይበተናል፣ ግድግዳዎች በቀይ ቀለም አሸብርቀዋል። ሞቅ ባለው ሰላማዊ ሰልፍ መሃል መሳሪያ የታጠቁ ወታደሮች ከመኪናቸው ወርደው ሰልፉን ለመበተን ሞከሩ። ሰልፈኞቹ አልሸሹም። ጩኸቱ ቀጠለ። ተኩስ ተከፈተ። ትርምስምስ ሆነ። የወደቀው እየወደቀ፣ የተያዘው እየተያዘ፣ የተመታው እየተመታ፣ ሌላው መሮጥ፣ በየቀዳዳው መሽለክ፣ በየአጥሩ መዝለል፣ ድብልቅልቁ ወጣ። ምድር ቀውጢ ሆነች። ዋይታ፣ ጩኸት። በርካታ ወጣቶች በአንድ የእንጨት አጥር ውስጥ ሾልከው አንድ ግቢ ውስጥ ሲገቡ እንጨቱ የታሰረበት ሽቦ የፍሬ ሕይወትን እግር ክፉኛ ሰነጠቀው። እግሯ መድማት ጀመረ። ቢሆንም ማምለጥ ስለነበረባት እንደምንም ተጎትታ ፊቷ ያገኘችው ግቢ ውስጥ ገባች። ግቢ ውስጥ ማንም የለም። መዝጊያው ገርበብ ብሎ የተከፈተውን ማድቤት በር ገፋ አድርጋ ስትገባ ከቅዱስ ጋር ፊት ለፊት ተፋጠጡ። ቅዱስ የእግሯን ደም ተመለከተ። ደሙን ለማስቆም የሆነ ነገር ማድረግ ነበረበት። ጃኬቱን ገልበጥ አደረገና ገበሩን በጥርሱ ቀደደው። የሚደማውን እግሯን ጠቀለለና ማምለጥ አለብን አላት። የቅዱስ አጠገቧ መኖር ኃይል ጨመረላት። የወታደሮቹ ግርግር ጥቂት ረገብ ሲል ከነበሩበት ኩሽና ወጥተው መንገድ ጀመሩ። ብዙም ሳይጓዙ ግን ወታደሮቹ እንደገና መጡባቸው። የሚገቡበት ግቢ በአካባቢያቸው አላገኙም። በአቅራቢያቸው ወደ ነበረው የስላሴ ጫካ ውስጥ ከመግባታቸው ተኩሱና ጩኸቱ ድብልቅልቅ አለ። ሁከቱ ሊበርድ አልቻለም። የጥይቱ ድምፅ አላቆመም። ጊዜው እየመሸ ሄደና ለዓይን ያዘ። ትርምስምሱ ጥቂት ጋቢልና እንደገና ይጀምራል። የወታደሮቹ እርምጃና ጥይቱ ይቀጥላል። የእናቶች ጩኸትና በወታደሮቹ እጅ የገቡ ወጣቶች መፈክር ያስተጋባል። ብቻ አካባቢው እንደ ተደበላለቀ ጊዜው በጣም መሸ። ባሉበት ጫካ ውስጥ ከማደር የተሻለ አማራጭ አልነበራቸውም። ምን ይሻለናል? አለችው ቅዱስን በቀስታ። አርፈን ከመቀመጥ የተሻለ ምርጫ የለም አላት ቅዱስ። ከምሽቱ 2 ሰዓት ሲሆን ሁሉም ነገር እንደገና ጸጥ አለ። ፍሬህይወትና ቅዱስ ተያዩ። እንሞክር እንዴ? አለች ፍሬ። በእኔ በኩል የምሞክረው የለኝም አለ ቅዱስ ድምፁን ዝቅ አድርጎ። ችግር የለም እኛ ቤት ታድራለህ አለችው አባባሉ ስለገባት። እርግጠኛ ነሽ? አለ ቅዱስ በችኮላ። አትጠራጠር አለችው በሐሳቧ ለቅዱስ ማደሪያ እያመቻቸች። ተነስታ ለመቆም ስትሞክር ሽቦ የቀደደው እግሯ በጣም አመማት። ቅዱስ ደገፋትና ለመራመድ ሞክራ 2 እርምጃ እንደተራመደች በቅርብ ርቀት ላይ ድብልቅልቅ ያለ ተኩስ ተጀመረ። ጩኸቱ ተከታተለ። يفرينا يكدس ودبيت يمهد نغرم أبك قلتنا تملسو تكمتو من الشالنال عالتشو كدسن اندقنا زيو ما درنو عالات بكاللالو
جب ببلانس
سووچو اج كمقبات عيشالم نبار يكدس مالس ليليتو قفا الفو الفو كمي سماو تش تش كميلو يتيت دمسنا كوتا دروچو ارمجا كوتي انديهم ككتلو شوها شواتا بستكر ليليتو رجالة ست تاو دقمو بتام ياسفرال بست تاو مهال يمي سماو ماناتشو مكوشتا ياسدنا قتال يام هونو فرينا قدوس كاسباتشو غار ناو دوال ليلو تشوس لجوش انتي تونو يهون سنتوچو ودقاو سنتوچو تاسرو يهون سنتوچو سندن ياموش عقادادات تو تدبكو يهون يتييتو الرمتا ست تاون سنتا تقو فرينا قدوس تايو يقراكو سر تزد تازيو ايه جمره هيدا ليلتو تقامي يمينغا مسالات قدوس اقروتشون زرق غانا الزيلاي قادم بي علات وده جروعات تقتو قادم مالج جاكيتون اولوكو سيدر ربلات لمكراكر موكرج بفزسوم على قدوس لسن تدكي كاوش اندهوني بات تاوكم انكلف شلب بادرقواتال انكلفوا ستنك عنا اينو چوان قلت ستا درقاتشو تفترو هقون طبقو ليليتو لهكارون بوتاون ديلك تسناتوال سمايو بتكيتو فقق قبلوال وفوتشو منشاچات جمروال كنابلا قدوسن تمدكتشو السوم راسون قندلاي دقفن دادرقا اينو چون چفنوال تنترساو كنبرو اقرولاي لمن نسات كس كس ستل عينو تشون قلت اتشو عندما ندرو علات فقق قبلو عدن مالتنو نبر يرسو عمز ببرد ستتبسات قل كايدن عالتشو راسوان ايتازب اتشو قنا بزو يتبقن هاد ما سوات النفتو تجمر انجال اللكم يلكس اقرشن دينو عالت يا سرون شرك يفتا دمو قموال كسك ازيوغن هممون عبر التابات ونوم يلبسة شو سوري بمهونو مانم اندم معايبات عرقالتا زنا عالج بمن قدو لاي سووش من ملالس جمروال النموكر على قدوس اكبرياوي كنيت كادر رقبوهالا كشاكا وطنا بلس كانتواتشو ያለ ችግር ሰፈር ደረሱ ሰፈር አካባቢ በጣም ሳይጠጉ መለያየት ነበረባቸው እናቸንፋለን የቀጠሮ ሰዓታችን እንደተጠበቀ ነው አለ ወደ ጆሮዋ ተጠግቶ መስማማቷን በራሷ ገለጸችለት ምጃውን ፈጠን አደረገና ሄደ ወይዘሮ ስርጉት ሚያዚያ 23 ቀን የዓለም የሰራተኞች ቀን መሆኑን ልጆቻቸው ሲናገሩ ሰምተዋል። የት መቼና እንዴት እንደተጀመረ ሲሰሙ ወይ ጉድ ይህ ነገር ለካንስ ባለም ሁሉ ላይ ያለ ነው ብለው ተገርመው ነበር። ይለት የራሱ መዝሙር እንዳለው ሚሚ ነግራቸዋለች። እንዲያውም ወረቀት ይዛ ግጥሙን ጭምር ስታጠናም አይተዋታል። ቃሉ ግን ከበድ ብሏቸው አልያዙትም እንጂ አንዳንድ ሰነኞች አንዳንዴ ወደ አምሯቸው መምጣታቸው አልቀረም። ምን ነበር አሉና ጥቂት አሰቡ። ያለም መሰረት አዲስ ይሁን ይምንትነን እልፍንሁን ሳስቡት ዜማውን ለማዜም ጀመር አደረጉና ሳቃቸው አቋርጣቸው ተውት። አረ ጉድ ነው እነዚህ ልጆች እኔንም ጨምረው ሊያሳብዱኝ ነው አሉ ለራሳቸው። ካሰባቸው መለስ ሲሉ የልጆቹ ሁኔታ ታያቸው። ቃላብና ሚሚ እቤት አላደሩም። አመሻሽ ላይም ሁለቱም ተከታትለው ወጡ። ሚሚ አለባበሷም የተለየ ነበር። አርጀት ያለ ሱሪና ሸራጫማ አድርጋ ሻሽ አስራ ነጠላ ደርባ ነበር የወጣቸው። ካላፍ ያው እንደተለመደው ዛሬ አልመጣም ጓደኛዬ ጋር ነው ማድረው ብሎ ወጣ። ጓደኛውም እንዲሁ አንዳንዴ እየመጣ ስለሚያድር ቤተሰብ የተቀበለው ጉዳይ ሆኗል። ሚሚ ደግሞ ትንሽ ቆየችና እማ ዛሬ እኔም አልመጣም አለች ራሷን እያከከች። ደሞ አንቺ የት ነሽ አሉ እናቷ። እንዲያው ላፋቸው ጠየቁ እንጂ ሁሉ ጊዜም ልጆቹ አመሻሽ ላይ ከቤት ወጥተው ባደሩባቸው ጊዜያት ሁሉ በማግስቱ የሚፈጠሩትን ነገሮች ሲታዘቡ በመቆየታቸው ለምን እንደሚወጡ ገምተዋል። ያሁኑ ግን ለየት አለባቸው። የልጆቻቸው ዝግጅት አላማራቸውም። ሁሉም በየፊናቸው የየራሳቸውን ዝግጅት ሲያደርጉ መራወጥ አብዝተዋል። ሚሚ በጠዋት መጣችና የተለመደ የሥራ አለባበሷን ለብሳ ለናዋይማ አለቻቸውና ሄደች። ጥቂት ቆይቶ ቃላ ከቤት ገብቶ የቀረበለትን ምግብ በጥድፊያ ጎራርሶ ተመልሶ ወጣ። ኧረ ተው ልጄ ምግቡ ከጉሮሮህ ይውረድ አሉት ወይዘሮ ስርጉት። እማ ጊዜ የለም ማረፍ ከድል በኋላ ነው አላቸው። ቃላብ መቼም የድሉ ቀን የተቀጠረ ይመስል ስለ ድሉ ቀን በየአጋጣሚው ሳያወራ አያልፍም። ወደ ቀን ላይ ደግሞ ፍሬ ህይወት ከሄደችበት መጣች። እማ ብቻሽን ነሽ አይደል አለች የቤቱን ጭር ማለት ስታይ። ቡና ላፍላልሽ አለቻቸው ደግሞ ሰዓቷን ተመልክታ። አይ ማታ ይሻላል አሏት። እንዲያው ስለጨነቃት እንጂ ቡና የማፍላት ስሜት እንደሌላት ታስታውቃለች። እንደነገሩ ምሳዋን ቀመመሰችና ወደ መኝታ ቤት ገባች። ስትወጣ ራንግለር ሱሪና ሸራ ጫማ ከላይ ደግሞ ወፈር ያለ ሹራብ ለብሳለች። ዛሬማ የሆነ ነገር አለ አሉ ወይዘሮ ስርጉት ለራሳቸው። ሁኔታውን ከመከታተል በስተቀር አስተያየት መስጠት ግን አልደፈሩም። አስተያየት መስጠቱ ምን ሊፈይድ? ልጆቹ ብዙ ርቀው መሄዳቸውን በሚገባ ተረድተዋል። ልጆቹ የራሳቸውን ነገር እርግፍ አድርገው ትተው ያን ያህል ለሕዝብ ማሰባቸው ግን በጣም ይገርማቸዋል። ከሰዓት በኋላው የዚያን ሁሉ ዝግጅት መቋጫ ይዞ ከተፋለ። አዲስ አበባ በጥይት ድምፅ ታጀበች። እዚህም እዚያም ተኩስና ጩኸት ሆነ። ወይዘሮ ስርጉት የሚያርፍ ልብ የሚቀመጥ ሰውነት ሊኖራቸው አልቻለም። ወጣ ብዬ ሁኔታውን ተመልክቼ እመጣለሁ፣ እሶ ግቢውን ይጠብቁ አሏቸው የበላይሁንን እናት። አይደረግም፣ አትሄጂም፣ እዚሁ ሆነን የሚሆነውን እንጠብቃለን አሉ የበላይሁን እናት ተንበርክከው ከሚጸልዩበት ቀና ብለው። ግዴሎትም በአንድ አፍታ ነው የምመለሰው አሉና ወይዘሮ ስርጉት መልስም ሳይጠብቁ ወጡ። አሁንም የጥይቱ ድምፅ አልፎ አልፎ ይሰማል። ወይዘሮ ስርጉት ነጠላቸውን ለብሰው ከቤት እንደወጡ በርከት ያለ የጥይት ድምፅ ወደሚሰማበት ወደ አቧሪ ነው ያቀኑት። በመንገዱ ላይ የሚታዩት እንደሳቸው የተደናገጡና የሚያደርጉት የጠፋቸው እናቶች ናቸው። አንዳንድ መድረሻ ያጡ የሚመስሉ ወጣቶችም ከወዲያ ወዲህ እየተሯሯጡ ከፈት ብሎ ባገኙት ግቢ ሁሉ ይገባሉ። የመኪና ድምፅ ሲሰሙ ዞር አሉ። ሁለት በወታደሮች የተሞሉ ትላልቅ መኪናዎች ከኋላቸው ሲመጡ ተመለከቱና ድንጋጤያቸውን ተቆጣጥረው በመረጋጋት መንገዳቸውን ቀጠሉ። ከፊት ለፊታቸው ደግሞ መደበቂያ የሚፈልጉ በርከት ያሉ ወጣቶች ወደሳቸው አቅጣጫ ሲመጡ ተመለከቱ። ምን እንደሚያደርጉ ግራ ገብቷቸው እያሉ ወጣቶቹ መኪናዎቹን ከሩቅ ተመልክተው ወደ የስርቻው ተበታተኑ። ወታደሮቹም ከመኪናዎቻቸው ዱብ ዱብ ብለው ልጆቹ ወደ ገቡበት አቅጣጫ ሮጡ። አሁንም ከርቀት የሚሰማው የተኩስ ድምፅ አላቆመም። በመመለስና ባለመመለስ መሃል እያመነቱ ሳሉ በአጭር ርቀት ላይ የተኩስ ድምፅ ተሰማቸው። የበለጠ ደነገጡ። ወዲያውኑ ወታደሮቹ አራት ያህል ወጣቶችን እያዳፉ ወደ መኪናው ወረወሯቸው። ወይዘሮ ስርጉት ከዚያ በላይ መመልከት በፍጹም አልፈለጉም። ገባ ብለው ከቆሙበት ያጥር ጥግ ወጥተው ወደ ቤታቸው ተመለሱ። ሰፈር ሲደርሱ ብዙዎቹ እናቶች በየአካባቢያቸው ሰብሰብ ብለው ያወራሉ። እቤት ሲገቡ የበላይሁን እናት ጥቂት ተረጋግተው አገኟቸው። ስርጉቴ፣ በላይ ደህና ነኝ ብሎ ደወለልኝ። እንዲያው ምን ሰማሽ? አሏቸው። ጎሽ፣ እንኳን ደወለ። እኔ እንኳ ምንም አልሰማሁም። ማንም ስለምንም የሚያውቅ አይመስልም አሏቸው። ሚሚ በሰዓቱ ከስራ ተመለሰች። አልመጡም አለች ገና ስትገባ። ሮቤል ወንበሩ ላይ ኩርችች ብሎ የእናቱን ጭንቀት የተጋራ ይመስላል። ልብስ ልበስ እንጂ ሮቤል አለችው ሚሚ በሁኔታው አዝና። አልበረደኝም አላት ባጭሩ። ምሽቱ የጭንቀት ምሽት ሆነ። አንዳቸውም ብቅ አላሉም። ወይዘሮ ስርጉት ወታደሮቹን ባሰቡ ቁጥር ሆዳቸው ይላወሳል። እነዚያን የሚገቡበት ያጡ ወጣቶች ሲያስታውሱ ፍሬዮትና ቃለ አብ ድቅን ይሉባቸዋል። ሰዓቱ በመሸ ቁጥር ደግሞ ጭንቀታቸው ይጨምራል። ከተቀመጡበት ተነስተው ወደ ደጅ ወጡ። ሮቤልም ተከተላቸው። ፊታቸውን ወደ ገብርኤል ቤተ ክርስቲያን መልሰው የተለመደ መማጸናቸውን ጀመሩ። ምነው ወላዲተ አምላክ የልጅን ነገር ስታውቂው፣ እባክሽን እናቴ ጭንቄን ተመልከቺ፣ ልፋቴንና ድካሜን አስተውይ። ስርጉት አሉ የበላይ እናት። እመት አሉ የፍሬህይወት እናት ጸሎታቸውን አቋርጠው። ቃለ አብ ደውሏል አሉ የበላይሁን እናት ድምፃቸውን ዝቅ አድርገው። ተመስገን ተመስገን አሉ ወይዘሮ ስርጉት መሬት በግንባራቸው ተደፍተው። እንግዲህ አንድ ምትቀረ ለእርሷም እመቤቴ ታውቃለች። ቤት ግቢ አሉ የበላይሁን እናት። የእውነታቸውን ነው። እደጅ በመሆን ምን ታተርፊያለሽ? ደሞ ምንም አትሆንም፣ ጓደኞቿ ጋር ገብታ ነው የሚሆነው አለች ሚሚ እናቷን ለማረጋጋት። ጊዜው መሸ፣ ወደ ሌሊት እየተቃረበ ነው። ፍሬወት ግን አልመጣችም። የእናቷ ምጥም እንደቀጠለ ነው። ሚሚና ሮቤል እንዲተኙ ለማድረግ እሳቸው አልጋቸው ላይ ወጡ። እንቅልፍ እንዲወስዳቸው መሞከር ዘበት ነው። እንዴት አድርገው እንቅልፍ ሊያስቡ ይችላሉ? አሳቢያቸውና የመጀመሪያ ልጃቸው ፍሬ ሕይወት የወደቀችበትን ሳያውቁ እንቅልፍ እንዴት ሊወስዳቸው ይችላል? እንደ ተንቆራጠጡና እንደ ተንበረከኩ ሌሊቱ ሊነጋ ተቃረበ። ወይዘሮ ስርጉት ተኩስና ቀልጥ ያለ ጩኸት ሰሙ። ተፈናጥረው በሩን ከፈቱና ወጡ። በዚያው ቅጽበትም የነበላይሁን ቤትም ተከፈተ። የበላይሁን አባት ነበሩ። በይ እንዳትወጪ አሉ የበላይሁን አባት። ለሁሉም ነገር መረጋጋት ያስፈልጋል፣ እንዲያው ምን እንደሆነ ሳይታወቅ። የበላይሁን አባት የጀመሩትን ሳይጨርሱት ተኩሱና ጩኸቱ ተከታተለ። የበለጠ መደናገጥ ሆነ። ከንጋቱ 11 ሰዓት ተኩል አልፏል። ተኩሱ ራቅ እያለ የሄደ መሰለ። ጩኸቱ ግን እንደቀጠለ ነው። የፍሬህይወት እናት ወንድምሽን ጠብቂው አሉና ሚሚ በሩን እንድትዘጋ ነግረዋት ወጡ። ሚሚ ነጠላቸውን ይዛ እንዳይሄዱ ለማድረግ ያደረገችው ጥረት እንዳልተሳካላት ስታውቅ በሩን ዘግታ ሮቤልን ማባበል ያዘች። የነበላይሁን በር ሲከፈት ስትሰማ አባቱ መሆናቸውን አሰበችና ጥቂት ተረጋጋች። ወይዘሮ ስርጉት ጩኸቱና ግርግሩ ወደ ተበራከተበት ሄዱ። በርካታ ሰዎች ወጥተው አካባቢውን ሞልተውታል። እዚህም እዚያም ዋይታ ሆኗል። በሰዎቹ መሃል አልፈው ወደ ውስጥ ሲዘልቁ ሁለት ወጣቶች ወድቀው ተመለከቱ። ወንድማማቾች ናቸው። እናታችሁ ዝርግት ትበል አሉ ደረታቸውን እየደለቁ። ሁሉ ሰው በድንጋጤ በድን ሆነ። እምባውም የደረቀበት ይመስላል። እናቶች መሬቱ ላይ ይንከባለላሉ። የብርካታ ቤቶች ደጃፎች የልጆች አስከሬን ወድቆባቸዋል። በተለይም ያንት ቤተሰብ 3 ልጆች ተገድለው ከቤታቸው አቅራቢያ ተጥለዋል። የልጆቹ ወላጆች ራሳቸውን አያውቁም። አምሯቸውን ስተው እብድ ብለዋል። ሰው የሚያደርገው ጠፍቶት በማለዳው ብርድ ውስጥ ከወዲያ ወዲህ ይንገዋለላል።
ጎበዝ አንስተን ወደ ቤት አናስገባም? እጣችን ይሄ ከሆነ አሉ አንድ ሰው።
ማንሳት ተከልክሏል አሉ ደግሞ ሌላ ሰው።
ወደ ሰማይ የተተኮሱ 2 ጥይቶች ሰውን ከገባበት ድንዛዜ አወጡት።
ተበተኑ አለ ጥይቱን የተኮሰው ወታደር።
በርከት ያሉ ወታደሮችም ተከታትለው ደረሱ። የልጆቹን ወላጆች ወታደሮቹ እየገፈታተሩ ወደ ቤታቸው አስገቧቸው። የልጆቻቸውን አስከሬን በራቸው ላይ ትተው ወይዘሮ ስርጉት የተፈጠሩበትን ቀን እየረገሙ እንባቸው ያለማቋረጥ በጉንጮቻቸው ላይ እየወረደ ሰውነታቸው እየራደ ወደ ሰፈራቸው ተመለሱ። የፍሬወት እናት ከሌሎቹ እናቶች ተቀላቀሉ። ፍሬወት በቀስታ እየተራመደች ወደ ተሰበሰቡት እናቶች ተጠጋች። ትንግጣለች። ድንጋጤዋ የእግሯን ህመም አስረስቷት እርምጃዋን ፈጠን አደረገችው። እናቷን ከሴቶቹ መሃል ለየቻቸው። እሳቸውም ወዲያውኑ አዩዋትና ወደ እሷ መጡ። አይኖቻቸውን ማመን ያቃታቸው ይመስላሉ።
እውነት ነው? ተርፈሽ መጣሽ?
እያሉ አቀፏት። ለፍሬወት እናቷ ቀስ በቀስ መርዶውን ሁሉ ነገሯት። ከትናንትናው ግርግር አመለጥን ብለው እየሮጡ ወደ የቤታቸው የገቡትን እያነቁ በየቤታቸው በር ላይ ነበር የገደሏቸው። የሞቱት ወጣቶች ቁጥር ዘገነናት። እልህ፣ ንዴትና ቁጭት ደሟን ሲያመሩት ተሰማት። ከነፍሬው ሰፈር ያለቁት ወጣቶች ሁሉ አብሮ አደጎቿ ናቸው። ሐዘኑ የመረረ ሆነ። ከሰዓት በኋላ በአስር ሰዓት የካ ሚካኤል ለወጣቶቹ ቀብር በተሰበሰበ ሕዝብ ተጠለቀለቀ። እዚህም እዚያም ቀብር ሆነ። ያውም የወጣት ቀብር። እናቶች ደረታቸው እስኪቆስል ደቁት። ልቅሷቸው እጅግ መረረ። በአንድ አካባቢ ብቻ 10 አዳዲስ የቀብር ቁልሎች ተደረደሩ። ማንም ሳያስተባብረው ሐዘንና ምሬት የፈጠረው የተቃውሞ ሰልፍ ተጀመረ። ወጣቶቹ መፈክሩን ያንበለብሉታል። እናቶች እንባቸውን እየዘሩ ይቀበላሉ። እንደ እናቶች አይብዙ እንጂ አባቶችም ሰልፍ ውስጥ ነበሩ። ቅዱስ ከፍሬወት ጋር ከተለያየ በኋላ ሌሎች የሚፈጽማቸው ተግባራት ነበሩት። ወደዚያ ከመሄዱ በፊት ግን ልብሱን መቀየር አለበት። እናም የግዴታ ወደ ቤት መግባት ያስፈልገዋል። አጋጣሚው መልካም ነበር። ምንም ሳትቆይ 9 ቁጥር አውቶቡስ ባዶዋን እየከነፈች መጣችለትና ጥልቅ አለ። የጥግ ወንበር ይዞ ተቀመጠና በአውቶቡሱ መስታወት ውጪውን ማስተዋል ያዘ። መንገዱ ጭር ብሏል። ወዲያና ወዲህ የሚሉ አንዳንድ ሰዎች ቢታዩም ትላልቅ ሰዎች ናቸው። ወጣቱን የትናንትናው የሜይዴይ ሰላማዊ ሰልፍ ጉዳት ያስደነገጠው ይመስላል። በመንገዱ ላይ ይተራመስ የነበረ ወጣት አሁን በፍለጋ ነው ማየት የሚቻለው። እንዴት ያስጠላል አለ ቅዱስ ለራሱ። ከአውቶቡሱ ባይወርድ ወደደ። ግን የት ሊሄድ? ምን ምርጫ አለውና? ቅዱስና የአዲስ አበባ መንገዶች እጅግ በጣም ቢተዋወቁም ለነዋሪዎቿ ግን ባይተዋር ነው። አዲስ አበባ ውስጥ ከአንድ ዓመት በላይ ኖሯል። የቀበሌ መታወቂያም አለው። በአካባቢው ሲያልፍ ከማየት በስተቀር የቀበሌውን ውስጥ ግን አይቶት አያውቅም። ከቀበሌው አመራር አባላት ውስጥ አንዳቸውንም አያውቃቸውም። አሁን አንድ ነገር ቢሆን ለእናቴ ማን ይነግራታል? አለና
راسون تيكا قدوس تولدو يدقو قهاسيون نو دابزان يو بيتسابه اللو بوندو في اللاقوت لاي تمسرتو ولا جو تشاكشو بفكدو تقابي تشاي تتعمرو نات الناباتو بزوامتات عبرو نوروال عبات الناناتو بدمي يمين متعدنوال نبروم كلغي الزيم يقرموال بالن نامي السايحون عبات الناليج يمسلوط نبر غنا ليش سالة نبر انديت لقابون رشالو ناتون يتايقاتشو عباتي سيتالفوني غنا ياسراسو ستامت ليش نبركو بيتسبو تشم على دانو نيم عباتي لميهون سو ميستندوهن فكادو عالوت عباتو ماننا اللبين يالو يبالرست ليش يتفرو سو اندن نبرونا የናቱን ቤተሰቦች የሰውየውን ማንናለብኝ ባይነት ፈርተውና የቤተሰቡን ሀብት ተመልክተው ይሁን ብለው እንደከባቢው ወግና ስርዓት ልጃቸው ሚስት እንድትሆን መፍቀዳቸውን ነገሩት። የሚያደርጉት ነገር ሁሉ ቅዱስን እያበሳጨው በልጅነት አምሮ ውስጥ እያንዳንዱን ድርጊታቸውን እየቀረጸ በማደጉ ለአባቱ ይህን ሁሉ መብት የሰጣቸውን ስርዓት በጣም ይጠላው ነበር። ለአባቱና ለስራቱ ያለውን ጥላቻ ወጥ አድርጎ ቅዱስ ትምርቱን በብርታት ተማረ። አንድ ቀን እናቱን ከዚያ ስቃይ ሊያወጣቸው እንደሚችል ያሰበ ለሊትና ቀን ይተጋ ነበር። አስረኛ ክፍል ሲደርስ ግን ትምርቱን ማቋረጥ ነበረበት። የድገት በህብረት የውቀትና የሥራ ዘመቻ በመታወጁ ምክንያት ዘመቻው ግን ሩቅ አልወሰደውም። እዚያው ጓሃሲዮን ተመደበ። አባቱ ርስቱን በሙሉ ሽጣው ጥቂት ሲቀር ነበር መሬት ላራሹ የታወጀው። ለማንም ጭሰኛ ከመስጠት እንኳን ሸጥኩት አሉ አባቱ። ዘመቻው ቅዱስን ከብዙ ወጣቶች አስተዋወቀው። ለማንበብና ለመወያየት እድል ከፈተለት። የፖለቲካ ንባቡንና ውይይቱን በቀጠለ ቁጥር ለሥርዓቱ የነበረው ጥላቻ አበረታበት። ለውጥን ናፈቀ። እናቱና እናቱን የመሰሉ ሰዎች ሁሉ የነጻነት አየር አግኝተው ጥቂት እፎይ እንዲሉ ተመኘ። በመሬት ከበርቴና በጭሰኛ መሃል ያለው ግንኙነት እንዲቀርና ሁሉም ሰርቶና ደክሞ በግንባሩ ላብ እንዲኖር ናፈቀ። እናም ትግሉ ውስጥ ሲገባ አላቅማማም። ለለውጥ የሰላምሮን ለሃፋ የፖለቲካ መስመር አስገባው። አንደኛ ከሚባሉት ፖለቲከኞች አንዱ ሆነ። ከአዲስ አበባ የመጡት ሰማቾች ወደ የቤታቸው ሲመለሱ እሱ ግን እዚያው ሆነ የፖለቲካ ስራውን እንዲመራ ተመቻቸ። ተክላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።